ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርስ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ኖተ.ኦርግ በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 171 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 14 ቀን 2012 ዓ.ም ነው። ዝግጅታችን በዜና ይጀምራል። እዚያም በየሳምንቱ አርብ የሚቀርበው ካድማጮች የደረሱንን ኤፍዳፒዎች የምናስተናግድበት የኤፍዳፒዎች አምድ ፕሮግራማችንን አስተምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና። በአዲስ አበባ ከተማ በአንድ በኩል በህጋዊ መንገድ ተሰርተው የነበሩ ቤቶች በባለስልጣኖች በማን አለብኝነት እየፈረሱ ሲሆን፣ በሌላ በኩል ደግሞ በተለያዩ ቦታዎች ለህዝብ አገልግሎት የተከለሉ ቦታዎች ባልታወቁ ሰዎች እየተወረሩ መሆናቸው የተነገረ ነው። የአዲስ አበባ ከተማ ባለስልጣኖች ሰሞኑን ስልጤ ሰፈር በሚባለው በኮልፌ ካራቆሬ ቀጠና 8 የሚገኙ ቤቶችን ህገወጥ ናቸው በማለት በግፍ እያፈረሱ ሲሆን፣ በጾም ላይ የነበሩ ሙስሊም ወገኖችን፣ ህፃናትን፣ ሴቶችንና በድሜ ገፉ አዛውንትን ጨምሮ በክረምቱ ወራት በሌሊት ሜዳ ላይ በመበተናቸው ሀዘንና ምሬታቸውን እየገለጹ ነው። ህገወጥ ናቸው በሚል ሰበብ ህጋዊ ቤቶችን የማፍረሱ ተግባር በተለያዩ ክፍለ ከተሞችም እየተደረገ መሆኑ ተነግሯል። በሌላ በኩል በአዲስ አበባ ቃሊቲ፣ ቦሌና የካ ክፍለ ከተሞች የሚገኙ የመኖሪያ ቤቶችና አካባቢ ለህዝብ አገልግሎት ተብለው የተለያዩ ቦታዎች ባልታወቁ ሰዎች እየታጠሩ መሆናቸው አሳሳቢ ነው ተብሏል። ይህ ድርጊት በአካባቢው እንግዳ በሆኑ ወጣቶች በቀን እየተፈጸመ የሚገኝ ቢሆንም በስልጣን ላይ ተኮፍሰው የሚገኙትና ህግ አስከባሪዎች ነን የሚሉት ተረኞች ይሁንታ ሳያገኝ እንዳልቀረም ይገመታል። ባለፉት 24 ሰዓታት በተደረጉ 3645 ምርመራዎች 30 ሰዎች በቫይረሱ መያዛቸውና አጠቃላይ ቁጥሩ 429 ከፍ ማለቱ ተገለጸ። በቫይረሱ ተይዘዋል የተባሉ ሰዎች ከ15 እስከ 60 ዓመት ዕድሜ የሚገኙ ሲሆን 18ቱ ከአዲስ አበባ፣ 3ቱ ከአፋር፣ 4 ከኦሮሚያና 3 ከትግራይ ናቸው ተብሏል። በቫይረስ የተያዙ ሰዎች ቁጥር እየጨመረ መሄድ በርካታ ዜጎችን ያሳሰበ መሆኑ ሲገለጽ፣ ርቀት መጠበቅን ጨምሮ የተለያዩ የጥንቃቄ እርምጃዎችን መውሰድ አስፈላጊ መሆኑን የጤና ባለሙያዎች ያሳስባሉ። እስካሁን በአፍሪካ 99400 ሰዎች በቫይረሱ የተያዙ ሲሆን 3078 በሞታቸው ታውቋል። በጅጅጋ የኢትዮ ሶማሌ ምክር ቤት ውስጥ ውዝግብ መነሳቱ ተዘገበ። ሐሙስ ግንቦት 13 በተደረገ ስብሰባ ላይ አንዳንድ የምክር ቤቱ አባላት ተቃውሞ በማሰማታቸው ምክንያት ስብሰባው ለተወሰነ ጊዜ ታውቆ እንደነበር ለማወቅ ተችሏል። ለውዝግቡ ምክንያት የሆነው ጉዳይ ምክር ቤቱ በአስቸኳይ ስብሰባ ከያዛቸው አጀንዳዎች በተጨማሪ 3 አጀንዳዎች እንዲገቡ በመጠየቁና ከ3ቱ አጀንዳዎች አንዱ የአካባቢው ምክትል አስተዳዳሪ ሙስጠፌ መሐመድን ከስልጣን ለማንሳት ወይም እንዲቀጥል ለማድረግ የማስተማመኛ ድምጽ እንዲሰጥ የሚጠይቅ ነበር ተብሏል። በአስተዳዳሪውና በአንዳንድ የምክር ቤቱ አባሎች መካከል ቅራኔ የተፈጠረውን በቅርቡ ከኃላፊነት በገዛ ፈቃዱ የለቀቀውን አፈጉባኤ ለመተካት አስተዳዳሪው የወሰደው እርምጃ ከህግ ውጭ ነው የሚልና በአካባቢው የብልጽግና ፓርቲ ቅርንጫፍ ውስጥ አስተዳዳሪው የውጭ ዜግነት ያላቸውን ግለሰቦች በኃላፊነት አስቀምጧል የሚል ነበር። የተወሰኑ የምክር ቤቱ አባላት ስብሰባውን ረግጠው የወጡ ሲሆን፣ ቀሪዎቹ የምክር ቤቱ አባላት ስብሰባ ረግጠው የወጡትን 12 የምክር ቤት አባሎችን ያለመከሰስ መብታቸውን መግፋፋቸው ተነግሯል። ስብሰባውን ረግጠው የወጡ የምክር ቤት አባላት በፖሊስ በድብደባና መንከላታት ተፈጽሞብናል በሚል ክስ መስርተዋል። በምስራቅ ሐረርጌ በመልካ በሎ ወረዳ ሐሙስ ለሊት በጣለ ከባድ ዝናብ የመሬት መደርመስ በማስከተሉ 7 ሰዎች ህይወታቸውን ያጡ መሆናቸው ተነግሯል። በተጨማሪም የመሬት መደርመሱ በንብረትና በቀንድ ከብቶች ላይ ጉዳት አድርሷል። በዚህ ወር በተለያዩ አካባቢዎች የሚዘንበው ከባድ ዝናብ በህይወትና በንብረት ላይ ጉዳት እያደረሰ ሲሆን በክረምቱ የዝናብ ወራት ከፍ ያለ ጉዳት ሊያስከትል እንደሚችል ተሰግቷል። የወባ በሽታ በጎንደር በጎጃምና በሰሜን ሸዋ 25 ወረዳዎች በወረርሽኝ መልክ መከሰቱን የአማራ ህብረተሰብ ጤና ተቋም ኃላፊዎች ገልጸዋል። ለበሽታው መስፋፋት ዋና ምክንያቶች በህብረተሰቡ ዘንድ ወባ እንደጠፋ ተወስዶ የተከሰተው መዘናጋት፣ የአካባቢ ቁጥጥር አለመኖር፣ በተለይ የውሃ ቦታዎችን የማጽዳት እንቅስቃሴ መዳከም፣ የአየር ንብረት ለውጥና ከኮሮና ቫይረስ በሽታ ጋር የመጡ ተጨማሪ ችግሮች ናቸው ተብሏል። በሊባኖስ የሚገኙ ኢትዮጵያውያን ከፍተኛ መጉላላት እየተደረሰባቸው ነው። በሊባኖስ በደረሰ የኢኮኖሚ ድቀትና የኮሮና ቫይረስ ምክንያት ከስራ ተባረው ሲንከራተቱና በከፍተኛ ችግር ሲኖሩ የነበሩ በሺዎች የሚቆጠሩ ኢትዮጵያውያን ውስጥ 530 በዚህ ሳምንት ወደ ኢትዮጵያ ለመመለስ በረራቸው ከተዘጋጀ በኋላ በድንገት የተሰረዘ መሆኑ ተነግሯቸዋል። በረራው የተሰረዘው ከኮሮና ቫይረስ በሽታ ፍርሃትና በተለይ የተዘጋጀ ለይቶ ማቆያ ቦታ ባለመኖሩ ነው ተብሏል። እነዚህ በወር $150 ብቻ እየተከፈላቸው ይግርድና ስራ ሲሰሩ የነበሩ ኢትዮጵያውያን ፓስተሪዎቻቸው ከመደርስባቸው ግድያ፣ ድብደባና አስገድዶ መድፈር የመሳሰሉ ግፎች በተጨማሪ በኢኮኖሚውና በኮሮና ቫይረስ ምክንያት ከስራ ተባረው ከፍተኛ እንግልት ሲደርስባቸው ቆይቷል። በዚያ የሚገኘው የኤምባሲ ቆንስል ከእያንዳንዳቸው ላይ $150 ለምዝገባ ብሎ የተቀበለ ሲሆን በረራው መቼ እንደሆነ ግን አልገለጸላቸውም። በመጨረሻም የግብጽ የውጭ ጉዳይ ሚኒስትር አርብ ባወጣው መግለጫ ግብጽ የሶስትዮሽን ንግግር ለመጀመር ዝግጁ መሆኗን ገልጿል። መግለጫው ግብጽ ለውይይትና ለድርድር ምን ጊዜም ዝግጁ ነች ካለ በኋላ በቀጣዩ ሶስትዮሽ ውይይት ለመሳተፍ ፍትሃዊ፣ እኩልና ሁሉን ፍላጎቶች ያገናዘበ ስምምነት ላይ ለመድረስ መዘጋጀቷን ገልጿል። ስምምነቱ የግብጽን፣ የኢትዮጵያንና የሱዳንን ፍላጎት በግምት ውስጥ ማስገባት አለበትም ብሏል። ግብጽ በሶስትዮሽ ስብሰባ ተስማማንቺ ስብሰባው የትና መች እንደሚካሄድ የተሰጠ መረጃ የለም። አድማጮቻችን ለዛሬ ያለን ዜና በዚሁ ይተካለላል።
ጥንዳ ታበልነው ሬዲዮ አድማጭና የፍኖተር ኢትመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተር ኢላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ሰላም የፍኖተ ዲሞክራሲ አዘጋጆች፣ ቁጭቴን ለመግለጽ የዛሬ ደብዳቤን ልጽፍላችሁ ተገደድኩ። በሐረር ከተማና አካባቢው ዘረኛ ባለመንጫው ጃዋር ያደረጃቸው አሸባሪ ቄሮዎች መሪና አስተባባሪ የነበረው ኑሬ ፊላ በሐረር የመንገድ ትራንስፖርት ቢሮ ኃላፊ ሆኖ ተሹሟል። ያሸባሪ ያደረጃቸው ቄሮዎች በሐረር በቡድን ዘረፋ አካሂደዋል፣ የኗሪዎችን ቤት አቃጥለዋል፣ ዘርፈዋል፣ ህይወት አጥፍተዋል፣ አብያተ ክርስቲያናትን ዘርፈዋል፣ አቃጥለዋል። ግለሰቡ በሐረር በጥብቀት በአል ለተፈጠረው ሽብር ዋና ተጠያቂ ሆኖ በፌደራል ኃይሎች በቁጥጥር ስር ተደርጎ ቤቱ ሲፈተሽ አሸባሪ ቄሮዎችን ለመግዛት የሚጠቀምበት በሚሊዮን የሚቆጠር ብር ተይዞበታል። ከዚያም አዲስ አበባ ተወስዶ ታስሮ ነበር ቢባልም በተለይ በሐረር በአማራው ላይ ለፈጸመው የሽብር ተግባር ወሮታው ተከፍሎት የኦዴፓ ብልጽግና አባል ተደርጎ በገደለውና ባሸበረው ህዝብ ላይ ተሹሞ መጥቶ ህዝብን አሳዝኗል። ከመታገል በቀር ለማና ቤት ይባላል ሲሉ መስፍን ታዬ ከሐረር ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሃፓ የሳተላይት ሬዲዮ ስርጭት የደብዳቤዎች አንድ ዝግጅት መራግብር። በዚህ ወቅት ኮቪድ-19 የዓለማችን አምባገነን ቡድኖች በህዝብ ላይ ግፍ የመፈጸም ዘመናቸውን ለማራዘም እንደ መተተኛ ካርድ ጆከር ሊጠቀሙበት ሲሞክሩ ያየን ነው። አምባገነን መንግስት ፍላጅ ቆራጭ ጨቋኝና በዝባዥ ቡድን ይውደም ከስሩ ከነ ሰንኮፉ ተመንግሎ ይወገድ ተባለ እንጂ ሌላል ተባለ። ዮያኔና አልጋውራሾቹ በኢትዮጵያ ህዝብ ላይ በኃይል የጫኑት የኢትዮጵያ ህገ መንግስት ይያሉ መጥራታቸውን ለስልጣን የሚልከሰከሱ የፖለቲካ ቡድኖች እና ደርሰው ምሁር በሉን የሚሉ ሲጠሩ አስገርም። ገዢዎች ጨቋኞች ናቸውና ነው ህገ መንግስት የሚሉት ስልጣናቸውን ለማራዘም ተቃዋሚዎቻቸውን ለመግደል ለመጨፍጨፍ ለማፈን ማስፈራሪያቸው አድርገው እየተጠቀሙበት ሲሆን ይህን ህዝብ ማስፈራሪያ ሌሎች ተቃዋሚ ተለጣፊ ተንበርካኪ ሆኑና ሁሌም በህዝብ ስም የፖለቲካ ቁማር የሚጫወቱ ለህገ መንግስት ተብየው መከበር ሲሟገቱ እየሰማን በተለይ ደግሞ ከ20 እና ከ30 አመታት በላይ በዩኒቨርሲቲ ያስተማሩ የባጁ ድሪቶን የዘረኞች ህግ ሲፈቱና ሲገምዱም ያየን ነው። ይህን ህገ መንግስት ተብዬ እንደ ከለላ በመጠቀም በሺዎች የሚቆጠሩ ባሰቃቂ ሁኔታ ተገልሏል ተፈናቅሏል ሀገራቸውን ጥለው ተሰደዋል። ለረጅም አመታት በጉርጓድ የጨለማ እስር ቤቶች ከሞት በላይ ከህይወት በታች እየተነፈሱ መሆናቸው ሲታሰብ ህገ መንግስት ተብዬውን ከዘረኛው አገዛዝ ፋሽስትነት ነጥሎ ለማየት አስቸጋሪ ብቻ ሳይሆን አይቻልም። የምንቃወመው የምንታገለው ማንን መሆኑ ጥርት ያለ ምላሽ ካገኘ የምናስወግደው ከነዘባተለው ቡቱቶ ተባዮቹ የመጨቆኛ ዘሪዎቹና መሳሪያዎቹ ጋር መሆኑ ባንክሮ ሊታወቅ የሚገባው ነው። በቅርቡ በዚህ ዘረኛ ህገ መንግስት እናት ልጇን ያጠባች በጆዋር ቄሮች ተገደለች። በዚሁ ዘረኛ ህገ መንግስት በቄሮች እናቶች ጡቶቻቸው ተቆርጦ ተገለዋል። በዚሁ ዘረኛ ህገ መንግስት ሰዎች በሚንጫ በገጀራ በመጥረቢያ ተጨፍጭፈዋል። በዚህ ዘረኛ ህገ መንግስት የደምቢዶሎ ተማሪዎች ተጠልፈው መዳረሻቸው ሳይታወቅ 6ኛ ወራቸው ተቃርቧል። ሌሎቹ እንኳን ቢቀሩ ቀድሞ የሴት ህግ ባለሙያ ማህበር ፕሬዝዳንት የነበረችውና ከመጋረጃ ጀርባ ወያኔን ስታማክር የከረመችው አሁን የጠቅላይ ፍርድ ቤት ፕሬዝዳንት የሆነችው ለነዚህ ይበልጡን ሴት ተማሪዎች ለሆኑት አንዴም አለመተንፈሷ ህገ መንግስት ተብየው እንዴት ከይሲ ተብያ እንደሆነ የሚያሳይ ነው። በዚህ ዘረኛ ህገ መንግስት በሚሊዮኖች የሚቆጠሩ ቤቶቻቸው በላይ ላይ እየፈረሱ በኃይል እንዲፈናቀሉ ተደርጓል። በዚህ ህገ መንግስት የትምህርት ጥራት እንዲወድቅ ተደርጓል። በዚህ የስሙላ ህገ መንግስት ሰብአዊ መብቶች ተጥሰዋል፣ ዴሞክራሲያዊ መብቶች ተረግጠዋል። በዚህ ዘረኛ ህገ መንግስት የአዲስ አበባ መሬትና የመኖሪያ ቤት ያኔ ለወያኔ ካድሬዎች ዛሬ ደግሞ ለኦህዴድ ካድሬዎች ታድሏል። በአሁኑ ሰዓት እንዲህ የተደረገው አዲስ አበባ የሚለው መጠሪያን በፊንፊኔ ለመተካትና መስቀል አደባባይን የሚለውን ኢሬቻ አደባባይ ለማለት እንደሆነና በቧልት ምርጫው ኦዴፓ አብላጫ ድምጽ ለማግኘት ታስቦ ለሚደረጉ ማምለጫው ህገ መንግስት ተብየው መሆኑ ነው። በአዲስ አበባ ባለቤት አልባ ህንጻዎች ከ20 በላይ መሆናቸውን የሰመጡ ህንጻዎችን ደግሞ በቁፋሮ በማውጣት የማጋለጥ ዘመቻው በሰፊው እንደሚካሄድ ቀባጃሩና ዘረኛው የቄሮ ቡናቸውን የስልጣን ጠም አርክተው ዝም ጥርቅም አሉ። የሰሞኑ ጫጫታ ደግሞ በኮቪድ-19 የህገ መንግስት ተብየው ፍቺ ድራማና የወያኔ የቃሪዛ ላይ መንፈራገጥ ነው። ወያኔ ተለጣፊ ድርጅቶች መቀፍቀፍ በለመደው መንገድ በትግራይ ወደ 3 የሚጠጉ ቡችላ ወያኔዎችን ቀፍቅፎ በነሱ በኩልም የደንቆሮ ለቅሶን ይያላዘነ መሆኑ ሲታወቅ ሲንፈራገጥ ጉዳት ማድረሱ ባይቀርም መቀበሩ ግን የማይቀር ነው። ደብዳቤንም መቋጫው መንደርደሪያው ባነሳው የኢትዮጵያ ህዝብ እየታገለ ያለው ዘረኛው አገዛዝና አሽቃባጮቹን እንዲሁም አሽርጋጆቹን ማስወገድ ህገ መንግስት የሚሉትን በህዝብ ደም የከረፋ ዘረኛና ጨቋኝ ህግን መሰረት መሻር ማጥፋት አመድ ማድረግና በመተኩ ህዝብ የመከረበት የኢትዮጵያ ህገ መንግስትን ለመደንገግ ነው። ይህ ሀቅ ይህ ታሪካዊ ህዝባዊ ትግል በድል አድራጊነት ለማጠናቀቅ ሀገር ወዳዶች ሁሉ ተባብረን እንታገል። ድል ለኢትዮጵያ ህዝብ። ታይቶላ ከጎላ ሚካኤል አዲስ አበባ።
ሰላም ፍኖቶች። ስልጣኔ በቁስ የሚተረጎም የሚመስላቸው የወያኔ ቡከኖች ቀድሞ የተፈጠረ ታሪካዊ ስፍራን በማፍረስና የራስን ቅጀት በመፍጠር ህዝብንም አገርንም ለማጭበርበር ሲሞክሩ ይስተዋላል። ችግሩ ግን ስልጣኔ የሚለካው በአስተሳሰብ እድገትና የነጻነትን ትርጉም በመረዳት ላይ እንጂ ቅራቅንቦ በመሰብሰብ ታሪክ ያልደገፈው ሐውልትን በመትከል ዛፍ በመትከልና ኮብልስቶን በማስነጠፍ አይደለም። በሐሳብ ብልጽግና እንጂ በንብረት ብልጽግና በቆስ ከመቸት ቢሆን ኖሮ ህዝብ ምንሊክን እምዬ ብሎ በልቡ እንዳነገሳቸው ባልቆየ ነበር። ክብርና ሞገስ የተጎናጸፉት የኢትዮጵያን ህዝብ ከድል ማማላይ አውጥተው ለዓለም ህዝብ የነጻነት ቀንዲል መሆናችንን በማሳየታቸው ነው። ጠላትን መውጋት ብቻ ሳይሆን የሚዋጉበትን ምክንያትና ዘዴ ጠንቅቀው በማወቃቸውም ጭምር ነው። የህዝብን መስዋዕትነት የጠየቀ በርካታ ባልባሌ ምክንያቶች የተደገፈ ጦርነት ተካሂዷል። መስዋዕትነቱ ለሀገር ክብርና አንድነት እንጂ አገርን ለመገነጣጠል ካለ ከኤርትራ ጋር እንደተደረገው የሌለ ጠላትነትን በህዝብ መካከል ፈጥረው መለስና ኢሳይያስ ወገን እንዳጨራረሱበት ማለት አይደለም። ወያኔ በኢህአዴግ ሽፋን ኢትዮጵያን ለመዝረፍ ፈክቷል። አሁን ደግሞ በብልጽግና ስም የኦሮሞ ድርጅቶች አገርና ህዝብን መዝረፍ ብቻ ሳይሆን አማራውን ማፈናቀልና መግደልንም አጠናክረው መያዛቸው የተረጋገጠ ነው። ከህዝብ ዘርፎ ለመክበር የሚደረገው ማጭበርበር ጊዜውን ጠብቆ መጋለጡ በወያኔዎቹ ታይቷል። አንዳንዱ ሰው አብይን በጠላትነት ለምን ታዩታላችሁ ይላል። እሺ በምን እንየው? በወዳጃይ እንዴት አርጎ በተለያየ ወቅቶች በኢትዮጵያ ላይ የሚፈጽማቸውን ደባዎች ለተመለከተ በሚያደርገው የዛፍ ተከላ ተዋስቶ በአዲስ አበባ አማራው ላይ የማፈናቀል ስራ ሲሰራ ያያየ በየቀጠሩ አማራው በጎሳው ሰበብ ሲገደል በጀሌዎቹ ዘረኛ ቄራዎች ሲባረር ሲደበደብ እየተመለከተ መንግስት አለ ብሎ መዋሸት ይቻላል? አብይዬ ብሎ ማቆላመጥስ ካለቅላቅነት ውጭ ምን ትርጉም ይሰጣዋል? አብይ በተግባር የታየው በሰላም ወጥቶ መግባት ከተቸገረው ጎን ሲቆም ሳይሆን ለመብት ረጋጮቹ ተከላካይ ሆኖ ሲያድበሰብስላቸው ነው የተስተዋለው። በሰላም ወጥቶ መግባት ያቃተውን ዜጋ ከስጋቱ እንዲላቀቅ ምን እርምጃ ወሰደ? ተወደደም ተጠላ ያገር ሰላም እንዲፈጠር ያደረገው የመንግስት መኖር ሳይሆን የአማራው ግድያውንና ስቃዩን ችሎ በትዕግስት መቀመጡ ነው። መገደሉንና መስቃየቱን እየተመለከተ በየአካባቢው በዘረኛ ጠባቂዎች ሲጉላላ ሲገፈተር በዱላ ሲቀጠቀጥ ያየ አንዲትም ነገር የማይተነፍሰው አብይ የሆድ አደሮች ጽዋ እንጂ የባለ ህሊናዎች ጽላት መሆን አይችልም። ታዲያ አብይ የኢትዮጵያ ወዳጅ ነው? የህዝብ ወዳጅ ነው ብሎ ለመመስከር የሞራል ልዕልና ይኖራል? ቢያንስ ቢያንስ ለስድስት ወራት ለሚጠቁ ጊዜያት መልስ ሳይሰጥበት የቆየው የወጣት ሴት የደምቢዶሎ ዩኒቨርሲቲ ተማሪዎች አፈናና ደብዛ መጥፋት እንደ መብታችን መጣት አድርገን አይሰማንም? ወላጆቻቸው እባካችሁ ሞተውም እንደሆነ ንገሩን ይያሉ ሲያለቅሱ ምንም መልስ እንዳልተሰጣቸው ለተመለከተ እንዴት በወዳጅ አይን ለማየት አብይዬ ይያሉ ለማሽቃበጥ ይቻለዋል? በፍጹም በፍጹም በኢትዮጵያዊ ግንዛቤ ሊሆን አይችልም። ባለፈው ሰሞን ራሱ ከፓርላማ ዘልቆ ለተቀባዮቹ እንዲህ አለ፣ ከዚህ በኋላ አንተጋገስም ፍራት እናስከብራለን ያለውን ጃዋር በድፍረት መልክ ስለያየበት በማግስቱ ጋንግስተሮቹን ጠርቶ በግድያ በማስተማራት 86 ኢትዮጵያውያንን በአብዛኛው አማራዎችን ሲጨፈጭፍ አብይ አንዲት ቃልም ሳይተነፍስ ይባስ ብሎ ኤርትራ ለጎብኝት ነበር ሄደው። ከዚያ ሲመለስ ያለው የሞቱት አብዛኛዎቹ ኦሮሞዎች መሆናቸው ተረጋግጧል። ታዲያ ይሄ የጤንነት ነው? የሐሰት የሙታን ሊስት አውጥቶ ህዝብን ለማደናገር መሞከር? ጃዋርንም ሆነ ቄሮን ግን ምንም አልተናገራቸውም። ይባስ ብሎ በድሬዳዋው ስብሰባ ላይ የድጋፍ ድምጽ ነበር ያሰማው። ውድ ፍኖታዎች፣ ይህ ሁሉ ግፍና መከራ በህዝብ ላይ ሲፈጸም እሱ ለስልጣኑ መጠናከን ሲሰራ ታየ እንጂ ለህዝቡ ስቃይ ምንም መፍትሄ አላስገኘም። አሁን ደግሞ በሹመኛው በታከለ ኡማ በኩል የአዲስ አበባን ቅርሳ ቅርስ ለማውደም እንደተነሳ በእድሳት ሰበብ የሚፈርሱ ታሪካዊ ቤቶችንና ስፍራዎችን መመልከት በቂ ነው። ለመሆኑ ይሄ ድርጊቱ ነው የኢትዮጵያ ህዝብ ወዳጅ በተለይ አማራው ወዳጅ ሊያስብለው የሚችለው? ከተማን በማስዋብ ሰበብ የሚደረግ ዝርፊያን ለማስቆም ህዝብ መነሳት የግድ ይለዋል። አለበለዚያ እግሩን ጅብ ሲበላው ዘራፍ ያለውን ጓደኛውን ዝም በል ታስጨርሰኛለህ ብሎ ዝም ሊያሰኘው እንደሞከረው ፈሪጅል። አብይን የምትወደው ከሆነ ከሚሰራው ድርጊቱ እንዲቆጠብ ምከረው። ራስህንም አገርህንም መታደግ በዚያ ነው እንጂ ባዶ ጉንጭ አልፋ ሙገሳ ፋይዳ የለውም። አብይ ተነቅቶብሃል፣ አቁም። በህዝብ ስም ዘረኛነትን በተለይ የኦሮሞ የበላይነትን የማወጅ ህልምህ ተፈቷል። ህልም ሌቱን እንዳደረው ድብቅ ሆኖ አይውልም። በባህሉ መሰረት በአዋቂዎች ይፈታል። ታጠቅ ካሳ ደብዳቤያቸውን አጠናቀዋል።
ሰላምታዬ ይድረሳችሁ ለፍኖተ ሬዲዮ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ሬዲዮ አዘጋጆች በሙሉ እንዴት ከረማችሁ እያልኩ እንደተለመደው እቺን መልእክቴን እንድታስተላልፉልኝ በአክብሮት እጠይቃለሁ። የራስን ጥሎ የሰው አንጠልጥሎ የኛ ሀገር ፖለቲካ ግራ ይገባውና የረቀጠው የወያኔ ኦህዴድ መራሹ መንግስት ቁንጮ ሹመኛው በስልጣን ዘመኑ እንዴ እርቃኑን የሚያሳጣ ትችትና መዋረድ ገጥሞት አያውቅም። የሹመኛው ፒኮክ ወፍ እርካብና መንበር በሚለው መጽሐፉ አንበሳ ብሔራዊ ምልክት አይሆንም ብሎ የሚታገል ሰው ነው። ሀገሮች የየራሳቸው የእንስሳ ምልክት አላቸው። ለምሳሌ አሜሪካ ብሔራዊ ምልክቷ ንስር ነው። ቻይና ፓንዳ፣ ሩሲያ ድብ፣ ቬትናም ወተር ባፋሎ፣ አንዳንድ አገሮች ነብር፣ ታላቋ ብሪታንያ፣ ኬንያና አንዳንድ አገሮች የእንስሳት ንጉስ የሆነውን አንበሳን መርጠዋል። ኢትዮጵያ ሀገራችን አንበሳን ከመረጡትና የአንበሳ ጥንካሬ ከተማረኩት አገሮች አንዷ ነች። የዓለም አገራት በእንስሳት ዓለም ሲሹ የዚህ ምልክት ዓላማ ከእንስሳቱ ጠንካራ ጎን በመውሰድ ያንን ጠንካራ ጎኑን ለማህበረሰቡ ኃይል ሐሴትና እርካታ ይሆናል ከሚል ስሌት ነው። ይህ የየሀገሩ ምልክት ዘመን ተሸጋጋሪ ነው። መንግስት ሄዶ መንግስት ሲመጣ ዘመን አልፎ ዘመን ሲተካ ብሔራዊ ምልክቶች ይኖራሉ። ወደ ሀገራችን ኢትዮጵያ ስንመጣ የረጅም ዘመናት ታሪክ ያለው እልፍ ዘመን ተሻግሮ የመጣው ብሔራዊ ምልክት አንበሳ ነው። ኢትዮጵያዊ በባህሉ ጥንካሬ፣ ጥረትና ጉብዝናን በዚህ እንስሳት በኩል ይገለጣል። ከዚህ በላይ በኢትዮጵያ ሀገረ መንግስት ታሪክ ውስጥ አንበሳ የጥንካሬ፣ የኃይል፣ የብርታት ምልክት ብቻ ስለሆነ ነው። የወያኔው ሹመኛ አንበሳን መጥላት ብቻ ሳይሆን የአንበሳን ደካማ ጎኖች እየፈለጉ አንበሳ የሌለውን ተፈጥሮ አለው እያሉ የኢትዮጵያን ህዝብ ከዚህ ምልክቱ ለማፈታት ያለው ነው የለም። ይህ የወያኔ ቅጥረኛ ሹመኛ ከምልክቱ ባሻገር ያለውን እሴት ኢትዮጵያዊነትን፣ አንድነትን ለመስፈር ያለው መሰሪነት ነው። አሜሪካኖች ንስርን ሲመርጡ ከዚህ ፍጡር ያዩት ብርታት በህብረታቸው ጥንካሬ በጎ ምሳሌ ስላለው ነው። ንስር ከፍ ብሎ ይበራል። ንስር በእርጅናው ሰዓት ራሱን ያድሳል። ንስር ከላይ የበረረ ከታች ያለውን ረቂቅ ጥቃቅን ነገሮችን ያያል። በዚህ ፍጥረቱ የተደነቁ አሜሪካውያን እኛም እንደዚህ ኃይላችንን እናድሳለን፣ ከፍ ብለን እንበራለን፣ ረቂቅ ነገሮችን እናያለን በማለት ንስርን ብሔራዊ ምልክት ያደረጉት። ኢትዮጵያውያን ደግሞ በአንበሳ ነው የተደመሙት። አንበሳ ያሉትን ጠንካራ ጎኖች ወስደን ለማህበራችን ምልክት ካደረግን 1000 ዓመት ሆነን። አንበሳ ህሴታችን፣ ትፌታችን ነው። ገበሬው አገላብጦ ሲያርስ አንበሳው ይባላል። ሯጮ ሮጦ ሲያሸንፍ አንበሳው ይባላል። ተማሪው በትምህርት ሲሳካለት አንበሳው ይባላል። መሪው ደግኖ ሲገኝ አንበሳው ይባላል። ጀግናዋ ሴት ስታሸንፍ አንበሴት እንላታለን። አንበሳ ምልክታችን ነው። ከፍ አድርገን በባህሎቻችን በሃይማኖታችን በሴቶቻችን ሁሉ ያንበሳን ጥንካሬና ድፍረት ምልክታችን ነው። የወያኔ ሹመኛው ይሄንን እሴታችንን ለማጣጣል ብዙ ጥሯል። እርካብና ወንበር በሚለው መጽሐፉ አንበሳ ብሔራዊ ምልክት አይሆንም በማለት በአስተዳደር ችግሮች ሁሉ ውልቂቶች ሁሉ የደረሰብን ከአንበሳው ጋር ያመሳስለዋል። ሌላ እንስሳት እንፈልጋለን እንጂ አንበሳ ምልክት አይሆንም ብሏል። በእሴቶቻችን ላይ ጥላቻ ያለው ዛሬ ግዜ ሲያገኝ አንዲት ወፍ ፒኮክ የተባለች ወፍ በቤተ መንግስቱ በር ላይ ሐውልት አቆሟል። ይዘረኛ ኢትዮጵያ ውስጥ ብርቅዬ እንስሳት ጠፍቶ ነው። መቀይ ቀበሮ፣ ዋልያ፣ ጭላዳ ዝንጀሮ እነኚህን ወደር የሌላቸው እንስሳቶች ውድድር ውስጥ አልገቡም ማለት ነው። ፒኮክ ነጭናጫ ወፍ ናት። ከሌሎች እንስሳት ጋር አብራ መኖር አትችልም። ሲበዛ ግዛታዊ ነች። ወደ ክልሏ አታስገባም። ስስታም ነች ማለት ነው። ከሁሉ በላይ ንቃተ ህሊናዋ ዝቅተኛ ነው። ፒኮክ የራሷን መስል መስታወት ውስጥ ብታይ ከራሷ መስል ጋር ካልተደባደኩ የምትል ወፍ ነች። ከአንበሳ ጋር በኢንተለጀንስ አይገናኙም። ሳይንቲፊክ አሜሪካ የተሰኘው መጽሔት አንበሳ የፐዝል ጥያቄ መመለስ የሚያስችል አእምሮ እንዳለው ይገልጻል። በእርግጥ ህንዶች ይቺን ፒኮክ የተባለች እንስሳ ምልክት ሲያደርጉ ቀለሟ ከነሱ ቀለም ምርጫ ጋር ይሄዳል መሰለኝ። ትውፊትም አላቸው መሰለኝ። ስንት ኢትዮጵያዊ ነው ፒኮክን የሚያውቀው? የወያኔ ሹመኛ እሴታችንን ለመስበር ነው። ወያኔ ኢትዮጵያን ለማፍረስ የሚጠቀምበት እሴቶቻችንን ለመናድ ነው። እኛ ኢትዮጵያውያን አናውቃትም። ለማንኛውም ትውፊታችን ኢትዮጵያዊነታችን ለማዳከም ለመስበር ነው። የወያኔ ቁንጮ ቤተ መንግስት አስዋብኩ እያለ ብሔራዊ ምልክትን ማጥፋት ነው የያዘው። ክብር ለትውፊቶቻችንና ለእሴቶቻችን። ሁሉም የፖለቲካ እስረኞች ካለምንም ቅድመ ሁኔታ ይፈቱ። ያፓ የኢትዮጵያ ህዝብ የስልጣኑ ባለቤት እስኪሆን ድረስ ትግሉን ይቀጥላል። ሁሉን አሳታፊ ጊዜያዊ የሽግግር መንግስት አስቸኳይ መስረት። አመሰግናለሁ። ተስፋዬ ዘለቀ ከሚድዌስት አሜሪካ።
ለተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። ኢትዮጵያ ሀገራችን ዛሬ በሁለት እርስ በርሳቸው በተቆላለፉ ቡድኖች አጣብቂኝ ውስጥ ገብታ ትገኛለች። በአንድ በኩል ለጃዙር ቅኛ አገዛዝ የቋመጡ የባዕድ አገራት የፖለቲካና የኢኮኖሚ ጥቅሞቻቸውን ለማስከበር የሚያስችላቸውን ሁሉ ለማድረግ ሲራወጡ ባይናችን እየተመለከትን ነው። በቀጥተኛው የቀኝ አገዛዝ ዘመን እውን ያልሆነላቸው ዛሬ ሁኔታው ሁሉ ተመቻችቶልናል በሚል ምኞት አሰፍሰፈው ይገኛሉ። በነጻነታችን ላይ መተውብናል። ለጥቅሞቻቸው ስኬት ይጠቅሟቸው ዘንድ አሻንጉሊት ገዢዎችን በላያችን ላይ እስከ መሾም ደርሰዋል። የግብጽን ከልክ ያለፈ እብሪትን መገንዘብ ይቻላል። የአሜሪካን ጣልቃ ገብነትና ክህደት ልብ ይሏል። የጎረቤት አረብ አገራትን በማያቆት ገብተው እንፈትፍትና እናብቃይነትን ለአብነት መመልከትም ይቻላል። በሌላ በኩል ለኢትዮጵያ በጎ በማይመች የባዕድ ጠራቶቻችን ፍጥሮች ብቻ ሳይሆኑ ጥቅም አስከባሪዎቻቸው የሆኑ የፖለቲካ ድርጅት ተብዮችና በአገር የበቀሉ ዘረኞችና ጠባቦች ትልቅ ፈተናዎቻችንና ችግሮቻችን መሆናቸውን መዘንጋት ስህተት ነው። የብሔር ብሔረሰብ ጥያቄ አፋኝ አገዛዞች ባሉበት ቢነሳ መርህ እስካልሳተ ድረስ የዴሞክራሲ ጥያቄ ነው። እንዳለ መታደል ሆኖ በኢትዮጵያ የተፈጠሩ የብሔረሰብ ድርጅቶች ከዴሞክራሲ መርህ ያፈነገጡና መርህ አልባ በመሆናቸው ጸረ ሀገር፣ ጸረ ህዝብ፣ ጸረ ዴሞክራሲ፣ ጸረ ሰላም የሚያሰኟቸው መገለጫዎቻቸው ሁሉ ዛሬ አግጠው ወጥተዋል። በወረቀት ካስቀመጡት ማኒፌስቶና ሰነድ በላይ ተግባራዊ ክንዋኔዎቻቸው የበለጠ ጸረ አገርነታቸውን በተግባር መስክሮባቸዋል። ሁሉም ቅኝ ተገዢዎች ነበር፣ ሁሉም እንገነጠላለን ባዮች፣ ሁሉም ባንድ ብሔር ላይ አነጣጣሪዎች መሆናቸው ከብልሹ አገዛዝ ይልቅ ወገን ጠሊታ መሆናቸው ዛሬ በኢትዮጵያና በዜጎቹ ላይ ለደረሰውና እየደረሰ ላለው ዘርፈ ብዙ ምስቅልቅል የህሊና፣ የሞራል፣ የህግ፣ የታሪክ ተጠያቂዎች ናቸው ብንል እውነት እንጂ ውሸት መናገር ሊባል አይቻልም። ይህ እንደ መሰደቢያ ወይም ከጭፍን ጥላቻም የመነጨ አይደለም። ዘረኛ የተባሉት ጠባቦችና ጽንፈኞች ሲጠነሰሱ ጀምሮ ከቀረጿቸው ፕሮግራሞቻቸው፣ ካራመዷቸው ተግባራቶቻቸው፣ ዓላማዎቻቸው የተወሰደ ድምዳሜ ነው። ነጻዎች ሳይሆኑ ነጻነትን ደፍጣጮች መሆናቸውን የወያኔ ኢህአዴግ የ27 ዓመታት ዘረኛ አገዛዝ ከሚገባው በላይ አስተምሮናል። የዛሬዎቹ ኦዴፓውነጎችም ወርተረኛ ሆነው በተጨባጭ የወያኔ ፔስት ኮፒ ሆነው ለሁለተኛ ጊዜ ዘረኝነትን አስከፊነት አሳይተውናል። ዘረኞች ከስህተታቸው የማይማሩ ድፍንቅሎች ናቸው። በግል ጥቅም የናወዙ መሆናቸውን ከወያኔ ጉምቶች የበለጠ የሚነግረን ወይም የሚያስተምረን ነገር ሊኖር አይችልም። ለ27 ዓመታት ኢትዮጵያዊ ባለቤትነት ባይኖረውም የነሱና እነሱ ህገ መንግስታችን የሚሉትን ራሳቸው ደፍጠው ዛሬ ህገ መንግስት ተጣሰ የቆራጭሁት ከመቀሌ ያስደምጣሉ። ለ27 ዓመታት ቁጭ ብሉ የይስሙላ ምርጫን ሲያካሂዱ ባጅተው ዛሬ ስለፍትሃዊ ምርጫ ከበሯቸውን ጠፍረው ያጓራሉ። የወያኔ አዛውንቶች በዘረፉት የሀገር ሀብት የታሳስ ጥብኛ የመሰለ ጉንጫቸውን አንጠልጥለው ምርጫ ቀርቶ መገንጠል መብታችን ነው ይያሉ ድንፋታቸውን ያስደምጡናል። የወያኔ ጉዲፈቻ ልጆች የሚባሉት የዛሬዎቹ ወርተረኛ ነጋሲዎችም ሁሉን ለኛ ማለታቸው ብቻ ሳይሆን እጅግ ዘግናኝ የሰብአዊ መብት ገፈፋና የሀብት ዝርፊያውን በስፋት ተያይዘውታል። የ29 ዓመታት የዘር ፖለቲካ ብዙ አሳይቶናል። ከእንግዲህ ከዘረኞችና ጠባቦች ጠብ የሚል በጎ ነገር ይኖራል ብለን የምንጠብቅ ከሆነ አገራችንን ያሳጣናል፣ ዜጎቿንም ለእርስ በርስ አስከፊ እልቂት ይዳርጋል፣ ክብራችንና ነጻነታችንንም ይነጥቃናል። ወያኔ ከመቀሌ ሆኖ የነገነጠላለን ቀረርቶውን ሲያናፋ ኮሎኔሉ ከአዲስ አበባ የውሸት ቱሪናፋውን ይቀዳል። የኮሎኔሉ መንግስት የሞተ መንግስት ሆኗል። ኮሎኔሉ ምላሱን ይዞ ብቻ ቀርቷል። የኮሎኔሉ የስልጣን ጥማት የትንግርት ጉዳይ ለስልጣኑ ሲል የማያደርገው ነገር እንደሌለ ከሰሞኑ አስረግጦ ነግሮናል። ዳግማዊ መንግስቱ ኃይለ ማርያም ወይም ዳግማዊ መለስ ዜናዊ ለመሆን ሁኔታዎችን ሁሉ ጨርሻለሁ ብሏል። በተለይ የሽግግር መንግስት ከመነለው የብጥብጥ መንግስት ብንለው ይሻላል አባባሉ ብዙዎችን አስገርሟል። ዝንጀሮ የራሷን መቀመጫ ሳታይ በሰው ተስቃለች እንዲሉ ሆኖ ነው እንጂ በኢትዮጵያ ከ3 ሚሊዮን በላይ ህዝብ ከመኖሪያ ቀየው የተፈናቀለው በጣም አሳፋሪና አሰቃቂ የሆነ ጭፍጨፋ የተፈጸመው መስጊዶችና ቤተክርስቲያናት የተቃጠሉት ስርዓት አልበኝነት የነገሰው በራሱ ያገዛዝ ዘመን መሆኑን ዘንግቶታል። የኢትዮጵያውያን ሰብአዊ መብት ጥሰት የሀገራችን ውድቀት በከንፈር መጠጣ ወይም ጠላቶቿን በመማጸን የሚገኝ አይደለም። ከረርና መረር ወዳለ የተባበረ ትግል ውስጥ መግባትን የግድ ይላል። የተባበረ ኢትዮጵያዊ ጀግንነት ብቻ ነው የችግሮቻችን ሁሉ መፍትሄ ሊሆን የሚችለው። ኢትዮጵያዊ ጀግንነት ከዚህ ቀደም በታሪካችን ኢትዮጵያዊ ነጻነትና ኩራትን እንደወለደ ሁሉ የዛሬውም ኢትዮጵያዊ ጀግንነት ያለ ጥርጥር ኢትዮጵያን ከጥፋት ህዝቧን ከእርስ በርስ እልቂት ይታደጋታል የመጨረሻ መልእክቴ ነው ሲሉ ደረጀ ደገፉ ከደብረ ብርሃን ደብዳቤያቸውን አጠናቀዋል።
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
መፍትሄው ህዝባዊ መንግስት መመስረት ብቻ ነው። ለኢትዮጵያ ውስብስብና ከባድ የፖለቲካ ችግሮች መፍትሄ ሊገኝ የሚችለው በጋራ ጥረትና ህብረት ነው ስንል ቆይተናል። የተለያዩ አስተሳሰቦች በጥሞናና በሰላም ተወያይተው የብዙሃኑ ድምጽ ውሳኔ ሆኖ እንዲቀጥልና የሽግግሩ ሂደት ወደ ሽግግር መንግስት መስረታ አምርቶ ህዝባዊ መንግስት ማቋቋም ይሻላል በሚል ነበር። ሐሳቦች አንድ ወጥ ይሆኑ ማለት ሳይሆን የተለያዩ አስተሳሰቦች ይስተናገዱ ነው መልእክቱ። የአንድ ቡድን ወይም ድርጅት ሐሳብና ፍላጎት ብቻ የበላይነትን ይያዝ ብሎ መነሳቱ ከስህተትም በላይ ነው ማለታችን ነው። የሽግግር ሂደት ያልነውን ተቃዋሚዎች ፈልተዋል። ከዚህ በፊት ኦነግ ይህን እንደሚደግፍ የገለጸ ሲሆን ዛሬ ደግሞ ከሌሎች የኦሮሞ ቡድኖች ጋር ሆኖ ባወጣው ኢታሪካዊና ጸረ ሀቅ የሆነ መግለጫ የሽግግር ሂደት ጎጂ በመሆኑ አገዛዙ በሚያዘጋጀው ምርጫ መሳተፍ ነው መፍትሄው ብሎ መደምድሟል። የሽግግር ሂደትን የመንጫ አባወራዎችም ሆኑ ባዕዳን ለምን እንደሚቃወሙ ምስጢር አይደለም። የህዝብን ስልጣን ተጻረው የግል ጥቅማቸውንና ስልጣንን ሊያስጠብቁ ስለሚሹ መሆኑን ማንንም አያጣውም። በኢትዮጵያ ብሔራዊ ህዝባዊ መንግስት ከተመሰረተ የበላይነቱን የሚይዘው ህዝብ እንጂ ጥቂቶች ጨቋኞች አይሆኑም። የኦሮሞ ቡድኖቹን የጋራ መግለጫ ያነበበው ግለሰብ ከእስር ያስፈታው የኢትዮጵያ ህዝብ መሆኑን ክዶ ወደ ጎጡ ተመልሶ የነፍሰ ገዳዮቹ ጠበቃ ሆኗል። በቡራዩ መረን የለቀቁ የኦሮሞ ተወላጆች በንጹህ ህዝብ ላይ ፍጅት የፈጸሙ መሆናቸውን በመካድ በቡራዩ የአንድ የኦሮሞ ህፃን ተገደለ ንብረት ተዘረፈ ወዘተ በሚል አመቺ ታሪክ ማነብነብ የመረጡት እነዚህ ቡድኖች አዲስ አበባንም የእኛ የሚለውን ከታሪክ የተጣላ ልፈፋቸውንም ቀጥለውበታል። ለነገሩ ይህን ሁሉ በሽግግር አገር አቀፋዊ ጉባኤ አንስተው የሌሎችንም አቋም አዳምጠው መፍትሄና ሐቁ ሊፈለግ በተቻለ ነበር። ግን ከወዲሁ በሐቅ እንደሚሸነፉ በማወቃቸው ባለ አገዛዝ ስር ያሸንፈናል ቃናቸውና ማስፈራሪያው ዛቻቸው ሊደመጥ ተችሏል። ምንም እንኳን የኢትዮጵያ ጣላቶች ከወደ አሜሪካ ኢትዮጵያ በ2030 ተፈርሳለች ቢሉም ይህን ቀሸታቸውን ማጀብና አገራችንን ለማፍረስ መፍጨርጨሩ የሚያዋጣ አይደለም። አዲስ አበባ የመላ ኢትዮጵያውያን ከተማ እንጂ ታሪክም ሆነ የዛሬ የህዝብ ብዛት የአንድ ብሔር ከቶም አያደርጋትም። ኢትዮጵያም በቀላሉ የምትፈርስ ባለመሆኗ እንደመጀመሪያ ልጅ በጉጉት የሚጠብቁት ግንጠላ መቼም እውን እንደማይሆን ተረድተው ይልቁንስ የህዝብ ቅጥን ከመጋበዝ ቢቆጠቡ የሚሻል ይሆናል። የሚንጫው አገዛዝ ሊባል የሚገባው ይኸው ብዙ ሺህ አገር ወዳድ ወጣቶችን አፍሶ ከ1200 በላዮቹን ደግሞ ወደ ቂሊንጦ አግዟል። በጋምቤላም ብዙ ዜጎችን ገድሎ በጌዲዮ ወዘተ ወደ ሚሊዮኖች አፈናቅሏል። ሊዋሹ እንደቃጡት የተያዙት ዘራፊዎችና ጫትቃሚዎች ሺሻ አጫሾች ደግሞ ከመቼ ወዲያ ነው ጫት መቃምና ሺሻ ማጨስ ህገወጥ የተባለው? ሳይሆኑ የጠባቦችና ነፍሰ ገዳዮችን መንጋ የተቃወሙና የሀገራችንን ሰንደቅ ዓላማ ያስከበሩ ጀግኖች ኢትዮጵያውያን ናቸው። ያብየን ለምዬ የሌባይነ ደረቅ ለፈፋ የሚያዋጣ አይደለም። በሹሞቹ የተሰበሰቡት የኦሮሞ ቡድኖች መሪዎች ከጥንቱ እንገንጠልና ጸረ አማራ ጸረ ኢትዮጵያ ቋም ቅንጣትም ፈቀቅ አላሉም። መርዘኛውን የወያኔ የጎጥ ፌዴራሊዝምና ህግ የሚደግፉትም ለዚህ ነው። ይህንንም እንደገና ሁሉ ተወያይቶ ይወነስንበታል እንጂ ህገ ወያኔ ከተነካ ወዮላችሁ አያዋጣም። ጀግንነት የኢትዮጵያ ህዝብ መለያ ነው። ብረት አንስቶ ትግሉ ደግሞ የህዝብ እንጂ እስከዛሬ ይህ ነው የሚባል የጦር ሜዳ ድል ያላስመዘገቡት የግል ሀብት አይደለም። ህዝብን በንቀት ማየትና ማስቆጣት የሚበጅ አልሆነም አይደለምም። ህዝብን ከውሳኔ አግሎ የቡድንና የብሔርን የበላይነትን እናሰፍናለን ብሎ ማሰብም ቅዠት ነው። የወያኔ የበላይነትን የታገለው ህዝብ የተተኪ ዘረኝነትና ጠባብነትንም አምሮ እንደሚታገል የሚታወቅ ነው። የሽግግር ሂደት ያልነው ያለውን አለመግባባት በመካድ ሳይሆን ከግምት አስገብቶ የስምምነትና የሰላምን መፍትሄ ለማስቀደም ነው። የጉልበት ከሆነማ የቃላት ጋጋታና አልሞ መተኮስ ለየቀልናቸው እየተስተዋለ ብሎ መምከሪያው ጊዜ መጥቷል። ያለውን ሁኔታ የአህያ እርሻ ሊያደርጉት የሚቃጡትን ሁሉ አደብ ግዙ እንላቸዋለን። አያያዛቸው አያምርም ስንል ከመጀመሪያው የተናገርነው የነገሮችን ሂደት ውስጥ ሚስጥርና ምንም ምን እንደተሸረበብንም ስላወቅን ነው። ሁሉ ኃይሎች ይምጡ የሚለው ባዶ ዲስኩር መሆኑን የተረዳነው ሹሙን ለቦታው ያበቁት ባዕዳን ኢሃፓ እንዳይመጣ ማለታቸውን ስላወቅን ነው። ከሹሙ ጋር ሊያብሩ የተነሱትም ቀደም ካለ ጊዜ ጀምሮ ውስጥ ለውስጥ የጀመሩትን ግንኙነትም አላየንም ስላልን ነው። ቡራዩን በስም ጥቆማ ባናነሳም የሚንጫው መንጋ ሲሰባሰብ ቡራዩና መሰል ጭፍጨፋዎች እንደሚመጡ አይቀሬ ነው ያልነው ነው። ገሎ በተገላቢጦሽ ተፈጀን ብሎ መግለጫ ሳያፍሩ ማንበልበል ደግሞ አሳፋሪ ነው እንላለን። ወጣቶችን ባሉታዊ ቀስቅሰው ንጹህ ህዝብን ያስፈጁ ተፈጀን ብለው መቅጠፍ ሳይሆን ልፈፋችንና የጥላቻ ሰበካችን ስህተት ነበር ብለው ከህዝብ ይቅርታ መጠየቅ ይገባቸው ነበር። በበኩላችን አንድም ኢትዮጵያዊ በግፍ ሲገደል ሲፈናቀል ተቃዋሚዎች ነንና ተበደልን ካሉ በደላቸውን ባዳመጥንና ከጎናቸው በቆምን ነበር። አቁይን ነገር ከተባለ ግን አገዛዝ በተቀየረ ቁጥር ከገዢዎች ስር ተሰልፎ መገኘት እስኪመቱና እስኪባረሩ ድረስ የነሱ መለያ ነው ማለት እንችላለን። ሹሞቹ ያለው ኢሃፓ አንድና አንድ ብቻ መሆኑን ቢያውቁም ኢሃፓ ስለሚጎረብጣቸው አግለውት ከድርጅቱ የወጡትን የታሪክ አተላዎች መሰብሰቡን መርጠዋል። ለአገዛዙ ከሰገዱት አራት ማፈሪያዎች ውጪ ቀደም ብሎ በደርግ ጊዜ አንጃ የነበሩ ማሪኝ አብዮቴ ብለው በክህደት ስንቱን ያስጨረሱ ለመለስ ዜናዊ ያደሩ ካህዲዎች በታኞችና ማፈሪያዎች ሁሉ ከያሉበት ከአሜሪካ እስከ ኡጋንዳ እየተጠሩና በድርጅታችን ስም በአዲስ አበባ ስብሰባ ሊያደርጉና ኢሃፓንን ሊሉም እቅድ ተይዞላቸዋል። በመለስ ዜናዊ ጊዜ ይህን አይነት ሴራ ያከሸፍን ሲሆን አሁንም አባላት ደጋፊዎችና ህዝብ ይህንንም ሙከራ ድባቅ እንደሚመታው ጥርጥር የለንም። አንጃዎቹና ሌሎችም የሹሞቹን ሰበካ በማስተጋባት ድርጅቶች በስተዋልና ይጨፍለቆ ቢሉም ይህ አቋም ጸረ ዴሞክራሲ መሆኑን ደግመን ልናስረዳቸው እንፈልጋለን። ዜጎች በፈለጉት የመደራጀት መብት አላቸው፣ በፈለጉትም ብዛት። የሚከስሙት በግድ ተዋሃዱ ተጨፍለቁ በሚል እዝ ሳይሆን ህዝብ ድጋፍ ሲነሳቸውና ሲተኑ ብቻ ነው። በመርሃ ግብር የሚስማሙት ደግሞ መዋሃድ ምርጫቸውና መብታቸውም ነው። ውሃና ዘይትን በችኮላ ለመደባለቅ መነሳቱ ደግሞ መዘዙ ብዙ እንደሚሆን ያየነው ነው። ባውቅላችኋለው መደንገግ መለፍለፉ ቢያከትምና ያሸነፉ መስሏቸው መክለፍለፍ የጀመሩትም አሲዳም ዘረኞችና የስልጣን ጥመኞች የህዝብን ፍላጎትና ድምጽ ማክበር ቢጀምሩ ለሁሉም ይበጃል እንላለን። ለዚህም ነው ከጎዳና ዙሪት ለመውጣት የሽግግር ሂደት የምንለው። ሊያጠፋን ባደረሰው የወያኔ ቦይ መፍሰሱ ምንም ስርየት አያስገኝልንም። በአሜሪካም በአስመራም በአቡዳቢም የተደረጉ የምስጢር ውይይቶች ሌላ መንገድን አሳይተው ሊሆን ቢችል እንኳ በእስርና ግድያ ህዝብ የማይፈልገውን አማራጭ በላዩ መጫን ከቶም አይቻልም። የተዘጋጀው የውስጥ ለውስጥ የስልጣን ክፍፍልና እነማንን ማግለል ማጥቃት የሚለውን እቅድ ተጠቂዎቹ በዝምታ የሚያዩት እንደማይሆን ማወቅም ተገቢ ይሆናል። ሁሌም ህዝብ ትከሻውን ለቀንበር አይሰጥም። የተያዘው ጎዳና ደግሞ ኢትዮጵያዊነትን ሊያደባይ መሆኑን ህዝብ ከወዲሁ አውቆታልና የሚታገለው ነው። የተናቀው ህዝብም ምርጦች ነን ላሉት ደንፊዎች ትግል ሌላ ጉራ ሌላ ሊላቸው ቆርጧል። እዚህም ነው ወደማይሆነውና ወደማይበጀው ከመታጠፉ በፊት በሽግግር ሂደት የአህያ እርሻ ያረጋችሁትን እናስተካክለው የምንላቸው። ጆሮ ያለው ይስማ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ጊዜያዊ ህዝባዊ መንግስት ባስቸኳይ። ዘረኝነት ይውደም። ኢትዮጵያ ለዘላለም ትኖራለች።
በደምቢዶሎ የዩኒቨርሲቲ ተማሪ የነበሩ አማራዎች ታግተው ደብዛቸው ከጠፋ ዛሬ 73 ቀን ሞልቷቸዋል። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹ ከወላጆቻቸውና ከወዳጅ ዘመድ እንዲገናኙ የተጀመረው ትግል መቀጠል አለበት።
በልደምህን ጠጣ።
ከይማም ከኮምቦልቻ ወሎ በህዝባዊ ትግሉ ሊጫወት ገበጣ የኢሳይያስ ጽፍ ልጅ የወያኔ ሎሌ ገልብጦ ባርኔጣ ኢትዮጵያ ሱሴናት እያለ ሲመጣ ጌሾ እንዳሰከረው ሙዝ እንዳየ ጦጣ ስንት ሰው በልልታ አደባባይ ወጣ። ሰውን ከተቀሩት እንስሳት ለይቶ ጠያቂ ያረገው አእምሮውን ሰጥቶ የኋላውን አይቶ የፊቱን ገምቶ እንዲያመቻች ነበር መንገዱን አቅንቶ ምን ነክቶን ተሳከርን በወሬንቶ ፈንቶ። ከሀያ ዓመት በላይ ሲያደማት የኖረው ሰላይ ጋሻ ጃግሬ ኢትዮጵያ እንዴት አርጋ ራሱ ላይ ወጣች በሱስነት ዛሬ። ልጆቿን ሲበላ ልጆቿን ሲያስበላ ሆኖ ጠቢ ጆሮ አይላፍን ከብቸሌ ያወረዳ ሳስሮ ስንቱን የገደለ ስንቱን ያስገደለ ስንት ደብዝ ያጠፋ ስንቱን ያሳፈነ በጨለማ እስር ቤት ወርውሮ አስወርውሮ ስንቱን ያስጨረሰ መትሮ አስመትሮ በምንድን ተአምር ከኢትዮጵያ ጋር ሱስ ያዘው ዘንድሮ። ፊደሏን በላቲን ጨፍልቆ አስጨፍልቆ እንዳልሰራ መታት አረፋውን ደፍቆ ኢትዮጵያ ሱሴ ናት የሚለው ተነስቶ ለምን ዓላማ ነው ከቶ ምንድን ሽቶ መሰሪ ተኮሉን በልቦናው ቋጥሮ እና ይጠረጥሬን የዋሃን አታሎ እና አስተውሌን ግልቦቹን ሰልሎ እነ ምን ገዶኝን በጥቅም አማሎ ምርኮ ሊያደርጋቸው በሱሷ ነህሉሎ። ሙሴ አሻጋሪያችን ያልክ በጭፈራ ኦሮሞ ጉራጌ ዶርዜ ወላይታ ሽናሻ ሐረሪ እላይ ኩሎ ኮንታ ከፊቿ ገውና ሱማሌ ከምባታ ሲዳማ አፋር ትግሬ አኟክ አማራ ሌላም ባለ ቋንቋ ስምህ ያልተጠራ የነኝህ ተራክቦ በዘመን ላይ ፈሶም ደምህ የተሰራ ውሃው ደም ሆኖለት ዱላውም ገጀራ ላካፍሎ መቀነት በመደመር ዜማ አንተን እያፋጀ አንተን እያባላ መሲህ አብይ ያልከው ቀይ ባህርን ሰራ። ሕፃናት አዛውንት ወጣቶች ጎልማሶች መጫትም ታርዳ በንጹሃን እልቂት የሚፈሰው እንባ መቼ አበቃ ትላንት መች ትላንት ተገታ መሰሱን አቆመ መች በጉራ ፈርዳ ዛሬም ቀጠለ እንጂ ጌዲዮ ዶዶላ ሻሸመኔ ጎባ ባክሱም በቡራዩ በጎንደር አሳይታ ወልዲያ ኮፈሌ በሐረር ሰበታ ድሬዳዋ ናዝሬት ጥቁር ሐዋሳ ይልቅ ሳይመሽ ታጠቅ አርግ መሰናዶ ዳርዳር የነበረው የርስት ምንጣሮ ግዛትን ማስፋቱ ሰውን ነቅሎ አባሮ አዲስ አበባ ደርሷል ይኸው ስሩን ሰዶ አበይ ለማ ስትል በሱስ አሳብዶ መሰሪ ዓላማውን እንዳታየው ጋርዶ። ከበፊቱም ቢሆን ከጥንት ጀምሮ ሱስ መመዘኛ ነው በማሰር አእምሮ አቅልን የሚያስት ነው ህሊናን አሳስሮ ግና ከልብ ቆርጠው በጊዜ ካቆሙት ሱስም ይወገዳል ከልብ ከታገሉት። ስለዚህ ወገኔ ይህን መርዘኛ ሱስትተህ መጠጣት ወኔና ነፍጥህን አንሳና ታጠቃት የምድራችን ክብር ዋና ምንጭ እሷ ናት። አበይ ሙሴያችን ነው ኖቤል ተሸለመ የምስራች ብለህ ستزفن ستشفر بسوسو تساكره انتنا الزناغتو انتنا استنيتوك عالات بما سامر عراجونا استدقال هايزت ان يزور دمهن لاتتاه وغنهن لمتر جوروهن واتفه مكر لاتسما مهونن كقتلك يسوس چنت غاما عندم زرايك اره كلو نمتات عاله በብዕረኛው ሰነኝ ምክሬን ልቋጨልህ። ልንመክር ልንዘክር በብዕር ስንለፋ በሶስት ሰባኪዎች ዛሬም ጥለህ ተስፋ ከቀሸት ያልወጣ ሞኝና ተላላ ወገን እያሳረድክ በልዕርምህን ብላ ወገን እያሳረድክ በልደምህን ጠጣ። በህዝባዊ ትግሉ ሊጫወት ገበጣ የወያኔው አሽከር ኦህዴድ በአዴን ገልብጦ ባምኔጣ ከዙፋን ተቀምጦ አጉል ሲቀናጣ ኢትዮጵያ ሱሴናት እያለ ሲመጣ ፍቅር ብልጽግና እያለ ሲመጣ ቃላት አሳምሮ ዛሬም እያረደ ደምህን ሊጠጣ በህብረት መክተው ወገን በወልውጣ ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ